ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ብራስልስ የአሸባሪዎች ጥቃት ሰለባ ሆነች።
ልክ 8 ሰዓት ላይ አየር መንገድ የተፈጠረውን ሁኔታ እያወራን እያለን ረዚህም ቦታ ፍንዳታ አለ፣ እዚህም ቦታ ፍንዳታ አለ የሚል ወሬ መምጣት ጀመረ። 3 ቦታ ፍንዳታ ተፈጠረ አሉን። አውሮፓ ፓርላማ ያለበት አካባቢ ናቸው።
በቤልጅየሙ ፍንዳታ ታሪክ ላይ ዘገባዎች ይኖሩናል።
በዚህ ግምገማ ከ300 ያላነሱ አመራሮች በየደረጃው ከቦታቸው የተነሱ፣ ከኃላፊነት ዝቅ ያሉ፣ በተለያየ ለሕግ የሚቀርቡበት ሁኔታም የተፈጠረበት አለ።
የኦሮሚያ ምክትል አስተዳዳሪ አቶ ሸቴ ደሴ ናቸው። በዚህም ላይ ዝርዝር ይኖረናል።
ጤና ይስጥልን፣ እንደምናመሽታችኋል ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘናል። ከዛሬ ማክሰኞ መጋቢት 13 2008 ዓ ም ስርጭታችን ጋር አስተናጋጆች ሰለሞን ክፍሌና
አሉላ ከበደ ከአቀናባሪያችን ብርሃይል ኃይሉና ከስርጭት መሐንዲሱ ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
ብራሰልስ ዛሬ ጠዋት በሦስት ፈንጂዎች ተናውጣለች። 2 ፍንዳታዎች የደረሱት በአውሮፕላን ማረፊያ ሲሆን 3ኛው ዋና ከተማይቱ መሃል በሚገኘው የምድር ውስጥ ለውስጥ ተጓዥ ባቡር ጣቢያ ነው። በፍንዳታዎቹ በትንሹ 30 ሰዎች ሞተው ሌሎች ከ130 የማያንሱ መጎዳታቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የሀገሪቱ ጠቅላይ ሚኒስትር ቻርልስ ሚሼል ሕዝቡን አረጋግተዋል። ቤልጂክ ዛሬ ጨለማ ለብሳለች፣ ሁሉም ተረጋግቶ አንዱ ሌላውን የሚረዳበት ወቅት ነው ሲሉም ጠቅላይ ሚኒስትሩ ተናግረዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማም ይህንኑ በሃቫናው ንግግራቸው ወቅት አንስተው በወዳጃችን ቤልጅየም ላይ ጥቃት ያደረሱትን ለፍርድ ለማቅረብ አስፈላጊውን ሁሉ እናደርጋለን ብለዋል። በአብይ ርዕሱ እንመለስበታለን።
የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ዛሬ በኩባ ጉብኝታቸው ባሰሙት ታሪካዊ ንግግር ሁለቱ አገሮች ከባድ የግንኙነት ታሪክ ቢኖራቸውም ለኩባ ሕዝብ የሰላም መልእክት እናቀርባለን ሲሉ ገልጠዋል። በሃቫናና በፍሎሪዳ መካከል ያለው ርቀት 145 ኪሎ ሜትሮች ብቻ ቢሆንም እዚህ ለመድረስ ስቃይና መለያየትን ባቀፉ የርዕዮተ ዓለምና የመሰናክሎች ታሪክ ምክንያት ረዥም ርቀት ለመጓዝ ተገደናል ነው ያሉት ፕሬዚዳንቱ። ኩባን ለሁለተኛ ቀን የጎበኙት ፕሬዚዳንት ኦባማ አያይዘውም የዩናይት ስቴትስና የኩባ ግንኙነት ከባድ ታሪክ እንዳለው አምነው በመቀበል ተናግረዋል። እኔ እዚህ የመጣሁት በአሜሪካ አገሮች በሁለቱ የክፍለ ዓለም አገሮች የመጨረሻውን የቀዝቃዛ ጦርነት ርዝራሽ ለመቅበርና ለኩባ ሕዝብ የወዳጅነት እጅ ለመዘርጋት ነው ያሉት ኦባማ ይህን ንግግር ያሰሙት ኤል ግራን ቴራ ዲ ሃቫና በተባለው ታሪካዊው የሃቫና ቲያትር ነው። ዝርዝር ዘገባ አለን፣ ወደ ኋላ ይቀርባል።
በኦሮሚያ ክልል ካጋጠመው የጸጥታ ችግር ጋር በተያያዘ ከኃላፊነታቸው የተነሱ በተለያየ ደረጃ የሚገኙ አመራሮች ቁጥር ወደ 300 መድረሱን ምክትል ርዕሰ መስተዳደሩ አስታውቀዋል። በክልሉ ካጋጠመው የጸጥታ ችግር ጋር በተያያዘ ኃላፊነታቸውን በአግባቡ አልተወጡም በተባሉ አመራሮች ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥልም ምክትል ርዕሰ መስተዳደሩ አቶ እሸቱ ደሴ ተናግረዋል። በዚህም ላይ መጽሔት ወደ ኋላ ማብራሪያ ይኖረዋል።
ኤርትራ 4 የጅቡቲ የጦር ምርኮኞችን መፍታቷ የሁለቱን አገሮች ግንኙነት ለማሻሻል አዎንታዊ እርምጃ ነው ሲል የአፍሪካ ህብረት ገለጠ። የህብረቱ ኮሚሽን ሊቀመንበር ንኮሳዛና ድላሚ ዙማ ዛሬ ሲናገሩ የእስረኞቹ መለቀቅ ሁለቱ የአፍሪካ አገሮች በግንኙነታቸው መሻሻል ሂደት ቀጥተኛውን አቅጣጫ የሚያመላክት እርምጃ ነው ብለዋል። ኤርትራና ጅቡቲ እንደ አውሮፓውያን ዘመን አቆጣጠር በሐምሌ 2010 ዓ.ም በኳታር መንግስት ሸምጋይነት የፈረሙትን የሰላም ስምምነት ሙሉ በሙሉ ተግባራዊ እንዲያደርጉም ሊቀመንበሩ አስገንዝበዋል። ይህ በእንዲህ እንዳለ የአውሮፓ ህብረትም ኤርትራ የጅቡቲ ጦር ምርኮኞችን መልቀቋ ለሁለቱ ሀገሮች እርቀ ሰላም መፍጠር ጠቃሚ እርምጃ ነው ሲል በደስታ መቀበሉን አስታውቋል። ኤርትራና ጅቡቲ እንደ አውሮፓውያን ዘመን አቆጣጠር በ2008 ዓ.ም ወደ ጦርነት የገቡት በግዛት ይገባኛል ንትርክ ሳቢያ እንደነበር ሲታወስ ከሁለቱም ወገን በርካታ ወታደሮች መገደላቸውም ይታወሳል። በአጨቃጫቂዎቹ አካባቢዎች የካታር ወታደሮች የተመደቡ ሲሆን የዓለሙ ድርጅትም ንትርኩ በሰላማዊ መንገድ እንዲያበቃ ሲወተውት ቆይቷል።
ፑንትላንድ በምስራቃዊ የባህር ዳርቻ አካባቢ ግዛቷ ከአልሻባብ ነውጠኞች ጋር ለአንድ ሳምንት የዘለቀውን ግጭቶች አስመልክታ መግለጫ ሰጥታለች። የፑንትላንድ ማስታወቂያ ሚኒስትር ሙሐመድ ሐሰን ሷዴ ለአሜሪካ ድምፅ ሲናገሩ ሱጅ ሸለቆና ጋራአድ አካባቢ በደረሱ ግጭቶች 167 የአልሻባብ ነውጠኞች ተገድለዋል፣ ከመቶ በላይ ሌሎች ተይዘዋል ብለዋል። በእነዚህ ግጭቶች ከመንግሥት በኩል የተገደሉ ወታደሮች 8 መሆናቸውንም ሰዋዴ ጨምረው አስረድተዋል። በዚህ ከፑንትላንድ በተላለፈ ዜና ላይ ከነጻ ምንጭ ማረጋገጫ አልተገኘም። ሆኖም አስተዳደሩ በጣት የሚቆጠሩ እስረኞችን ለጋዜጠኞች አሳይቷል። የሶማሊያው ፕሬዚደንት ሐሰን ሼክ መሐመድ ፑንትላንድ ከአልሻባብ ጋር በምታካሄደው ውጊያ ለመርዳት ቃል ገብተዋል።
ዓለም አቀፉ የወንጀል ችሎት ICC 5 የተለያዩ የጦር ወንጀሎችና ሰብአዊ ፍጡር ላይ ወንጀል በመፈጸም ሲል ቀድሞ የኮንጎ ምክትል ፕሬዚዳንት የነበሩት ዣን ፔሬ ቤምባ ላይ ዛሬ ብይን አስተላልፈዋል። ዘጋቢያችን ሪቻርድ ግሪን ያጠናቀረውን የዚህን ዘገባ ዝርዝር ጽዮን ግርማ ይዛ ቀርባለች።
ሶስት አባላት ያሉት የዳኞች ሸንጎ ዛሬ ባሳለፈው ብይን እንደ አውሮፓውያን አቆጣጠር ከ2002 እስከ 2003 በማዕከላዊት አፍሪካ ሪፐብሊክ ውስጥ ሚሊሻዎቻቸው ለፈጸሙት ግድያ፣ አስገድዶ መድፈርና ዝርፊያ ቢምባ ኃላፊ ናቸው ሲል ፈርዷል። ሙቭመንት ፎር ሊበሬሽን ኦፍ ኮንጎ ማለትም የኮንጎ ነጻነት ንቅናቄ የተባለው የጂያን ፒሬሬ ቢምባ ድርጅት የማዕከላዊት አፍሪካ ፕሬዚዳንት የአንጄ ፌሌክስ ተዋጊዎች ይረዳ ነበር። ብይኑን ያነበቡት ብራዚላዊት ዳኛ ሲልቫ ስቴነር የቢምባ ወታደሮች ሆን ብለው የማዕከላዊት አፍሪካ ዜጎችን ኢላማ በማድረግ በሴቶች ህጻናትና አረጋውያን ጭምር ጥቃት እንዳደረሱ መረጃ አለ ብለዋል።
MLC soldiers by force knowingly and intentionally invaded the bodies of the following victims.
የሙቭመንት ፎር ሊበሬሽን ኦፍ ኮንጎ ማለትም የኮንጎ ነጻነት ንቅናቄ አባላት ሆን ብለው ሴቶችን ህጻናትንና አረጋውያን ሳይቀሩ በጅምላ አስገድደው ደፍረዋል። ፍርድ ቤቱ እንደተመለከተው ከሆነ ህዝቡ ላይ የደረሰው በአጋጣሚ ሳይሆን ሆን ብሎ ታልሞበት ነው ያሉት ዳኛ ሲልቫ ስቴነር። ቢምባ እንደ አውሮፓውያን አቆጣጠር ከነሐሴ 2003 እስከ ታህሳስ 2006 ዓ.ም የኮንጎ ዲሞክራሲያዊት ሪፐብሊክን ከመሩ አራት ፕሬዝዳንቶች አንዱ ሲሆኑ በመጋቢት 2007 ዓ.ም ስልጣን ጥለው መኮብለላቸው ይታወሳል። መጋቢት 2008 ዓ.ም ቤልጅየም ውስጥ ተይዘው በነሐሴ ወር እጃቸው ለዓለም አቀፍ ፍርድ ቤት ICC ተሰጠ። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር ፍርዱ ለዓለም አቀፉ ፍትህ በማናለብኝነት የሚፈጸም የወሲብ ጥቃትን ለመከላከል ከፍተኛ ድል ነው ብለዋል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የላይቤሪያ ባለሥልጣናት አዲስ የኢቦላ ቫይረስ ተቀስቅሷል የሚል ስጋት በመፈጠሩ ዛሬ ከጎረቤት ጊኒ ጋር ያላቸው ድንበር እንዲዘጋ አዘዋል። የላይቤሪያ ማስታወቂያ ሚኒስትር ሌን ዩጂን ናግቤ ለሮይተርስ የዜና ወኪል ሲናገሩ ድንበሩ የተዘጋው በሽታው እንዳይሰራጭ ለማድረግ ከሚደረግ ጥንቃቄ ጋር በተያያዘ ነው ብለዋል። በጊኒ ሁኔታው እስኪሻሻል ድረስም ድንበሩ እንደተዘጋ ይቆያል ሲሉ አስረድተዋል። ይህን ቫይረስ አስመልክቶ ባወጣው ያወጣው የምንለው ነገር የለም ሲሉም አክለው ተናግረዋል። ናግቤ ሀገራቸው ጊኒ በምትዋሰንበት ድንበር አካባቢ ወደሚገኙ ማቆራረጫ ኬላዎች በሙሉ የሕክምና ባለሙያዎችን መላኳንም የላይቤሪያ ማስታወቂያ ሚኒስትሩ ሌን ዩጂን አብራርተዋል። የተባበሩት መንግስታት የዓለም የጤና ድርጅት ጊኒ ከኢቦላ ቫይረስ ነጻ ናት ሲል ያወጀው ባለፈው ጥር ወር መሆኑ ይታወቃል። ድርጅቱ ከአምስት ቀናት በፊት ግን በአንድ ኮሮፓራ በተባለች የጊኒ መንደር አንዲት እናትና የአምስት ዓመት ወንድ ልጃቸው ቫይረሱ እንደተገኘባቸው አስታውቋል።
በኒጀር ፕሬዚዳንታዊ ምርጫ የወቅቱ መሪ መሐመዱ ኢሳፉ በከፍተኛ የድምፅ ብልጫ ሊያሸንፉ እንደሚችሉ በከፊል የወጡ ውጤቶች አመለከቱ። በሮይተርስ የዜና ወኪል ዘገባ መሰረት የኒጀር ምርጫ ኮሚሽን እስካሁን በተካሄዱ ቆጠራዎች ኢሶፉ ከ193 ድምፅ አግኝተዋል ማለቱ ተገልጠዋል። በኒጀር ፕሬዚዳንታዊ ምርጫ ዘንድሮ ድምፅ ለመስጠት የወጣው ብቁ መራጭ 61% እንደሚደርስም ኮሚሽኑ አብራርቷል። ህዝቡ በእሁዱ ምርጫ እንዳይሳተፍ ጥሪ ያቀረበው የተቃዋሚ ፓርቲ ውጤቶቹ ተአማኒ አይደሉም ብሏል። በኒጀር የአሜሪካ ድምፅ ዘጋቢም በመላው ሀገሪቱ ዙሪያ የታየው የመራጭ ህዝብ ብዛት በጣም አነስተኛ እንደነበር በእሁድ ሪፖርቱ ገልጧል። አድማጮች፣ ለዜና የተያዘው ክፍለ ጊዜ በዚሁ አበቃ።
የተከበራችሁ አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች ሰለሞን ክፍሌና
አሉላ ከበደ ነን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19፣ 22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚ የዕለቱ አብይ ርዕስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚቀርቡት ዝግጅቶች አንድ ሁለቱን ለቅምሻ አንበል።
በመሰረቱ ያለ ኮሌስትሮል ህይወት የለም። ኮሌስትሮል አንዱ ዋና ኮምፖነንት ነው የእያንዳንዱ ሰው ሰውነት ሴል ለመስራት። ኮሌስትሮል ጠቃሚም ነው ወዳጅም ነው ሲበዛ ወይም ደግሞ በመጥፎ ሁኔታዎች ደግሞ ጠላትም ነው።
ወዳጅና ጠላት በአንድ ፊት ለጤናችን አስፈላጊና ጠቃሚ፣ መጠንና አይነቱ ሲለወጥ ደግሞ ጎጂ ስለሆነው ኮሌስትሮል ነው ሐኪሙን ይጠይቁ። ዛሬ ወደ ሌላ አዲስ ቅንብር ፊቱን የሚያዞረው ሙያዊ ትንታኔውን የሚሰጡን የልብና የውስጥ ደዌ ከፍተኛ አማካሪ ሐኪሙ ፕሮፌሰር ከበደ ኦሊ ናቸው። ለሙሉ ቃለ ምልልሱ በሁለተኛው አጋማሽ ጠብቋቸው።
As President of the United States, I have called on our Congress to lift the embargo.
እንደ ዩናይትድ ስቴትስ ፕሬዝዳንትነቴ ምክር ቤቱ ማዕቀቡን እንዲያነሳ ጠይቄያለሁ። ጊዜው ያለፈበት በኩባ ህዝብ ላይ የተጫነ ዕዳ ነው። በኩባ ሥራ ለመስራት የሚፈልጉ አሜሪካውያንን ቀይዶ የያዘ ዕዳ።
የዩናይትድ ስቴትስና ኩባን የንግድና ምጣኔ ሀብት ግንኙነት የሚገመግም ዘገባም ይዘናል።
አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ
As President of the United States, I have called on our
President. የፕሬዚዳንት ባራክ ኦባማን ድምጽ ነው የሰማችሁት። በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱ ነው። የቤልጅጓ ርዕሰ ከተማ ብራስልስ ዛሬ ማለዳ ላይ በሶስት ፍንዳታዎች ተመታለች። በአደጋውም 30 ሰዎች ሞተው ከ130 በላይ መቁሰላቸው ተዘግቧል። ከሶስቱ ፍንዳታዎች ሁለቱ በባቡር ጣቢያ፣ አንዱ ደግሞ ዋና ከተማዋ እምብርት ላይ በሚገኘው የባቡር ጣቢያ ነበር የደረሱት። እነሆ ዝርዝሩ ነው።
ዛሬ ማክሰኞ ጠዋት 2 ሰዓት ላይ ዘቨንተም በተሰኘው አውሮፕላን ማረፊያ የደረሱት ሁለት ፍንዳታዎች በሰው ሕይወት ላይ ካደረሱት አደጋ በተጨማሪ አካባቢውን በበርካታ ፍርስራሾች ሞልተው ተርሚናሉንም በጢስ አፍነው ተስተውሏል። በአየር ማረፊያ ጣቢያ ከደረሱት ፍንዳታዎች በኋላ ደግሞ ብዙም ሳይቆይ አንድ ሌላ ከባድ ፍንዳታ የአውሮፓ ሕብረት ጽሕፈት ቤቶች በሚገኙበት ዋና ከተማዋ ውስጥ ባለው ማይልቢክ የሚባለው ባቡር ጣቢያ አካባቢ ደርሶ ተጨማሪ ጉዳቶችን አስከትሏል። የቤልጅጉ ጠቅላይ ሚኒስትር ቻርልስ ሚሼል እና አቃቤ ሕጉ ፍሬድሪክ ቫን ሊዩ አንደኛውን ፍንዳታ ያደረሰው አጥፍቶ ጠፊ መሆኑን ተናግረዋል። ሁለት ፍንዳታዎች በዛቨንተም አውሮፕላን ጣቢያ የደረሱ ሲሆን ከእነዚህ መካከል አንዱ በአጥፍቶ ጠፊ የተሰነዘረ ነው። ከጥቂት ደቂቃዎች ምናልባትም ከግማሽ ሰዓት በኋላ በማይል ቢግ ባቡር ጣቢያ ደርሷል። በርካታ ተጓዦች ሻንጣዎች ስለነበሩ ፍተሻው አካባቢውን በጸጥታ ኃይሎች ቁጥጥር ስር ለማዋል ጥቂት ጊዜ ፈጅቶብናል። ምናልባት በየሻንጣዎች ውስጥ ምንም አይነት ጎጂ ነገር ወይም ፈንጂ አለመኖሩን ማጣራት ነበረብንና ነው ያሉት። በእርግጥም የቤልጂክ ባለሥልጣናት አካባቢው በጸጥታ አስከባሪዎች ቁጥጥር ስር እንዲውል ማድረጋቸው ታውቋል። በዚህ ወቅት ጠቅላይ ሚኒስትሩ ቻርልስ ሚሼልም ለሕዝቡ ይህን አስተላልፈዋል።
ዳንስ ሞመን ኗር ፖር ኖትር ፔይ plus que jamais
ዛሬ ከመቼውም ጊዜ በበለጠ ሁኔታ ነው ህዝባችን እንዲረጋጋና መንፈሰ ጠንካራ እንዲሆን ጥሪ ማቀርበው። አንዱ ሌላውን እንዲረዳና እንዲደግፍም አደራላለሁ። ብርቱ ችግር ላይ አንድነታችንና ጥንካሬያችን የሚፈተንበት ወቅት ላይ ነን ነው አሉት። የብራስልስ አውሮፕላን ማረፊያ ጠቅላላ የዛሬ በረራዎች ተሰርዘዋል። የባቡርና የአውቶቡስ ጣቢያዎች እንዲሁም የተለያዩ ሙዚየሞችም ዝግ ናቸው። ይህ የዛሬው የብራስልስ ፍንዳታ የተከሰተው የፓሪሱ ጥቃት ተጠርጣሪ ሳሌህ አብደሰለም በቁጥጥር ስር በዋለ ማግስት መሆኑንም ልብ ይሏል። አድማጮች፣ በዚሁ ጥቃት መነሻ ወደ ብራስልስ ደውለን እዚያ የሚኖሩ ሁለት ኢትዮጵያውያንን አነጋግረናል። ያዩትን የሰሙትን ያለውንም ሁኔታ እንዲገልጡልን አቶ ያሬድ ኃይለ ማርያምና አቶ ሶሎሞን መኩሪያ ይባላሉ። ባጭር ጊዜ ማስተዋቂያ ስለተባበሩኝ አመስግኜ ፍንዳታው ከተፈጸመበት አካባቢ በምን ያህል ርቀት ወይም ቅርበት እንደሚገኙ በመግለጥ ነው የሚጀምረው ውይይቱ። በቅድሚያ አቶ ያሬድ ኃይለ ማርያም፣
እኔ ከብራስልስ በ20 ኪሎ ሜትር ርቀት ላይ ነው ያለሁት። አቶ ሰለሞን እዛው ናቸው?
አቶ ሰለሞን እዛው ነው ብራስልስ ከተማው?
አዎ እዛው ብራስልስ ዋና ከተማው።
አዎ በጣም አዝናለሁ። አስደንጋጭ ነገር በሁሉም ላይ ደርሷል። እንደው በቅድሚያ ግን በኢትዮጵያውያን ላይ የደረሰ ጉዳት የለም እስካሁን ዜናችን ላይም አላገኘንም።
የተለያዩ ቦታዎች ደውዬ ነበረ፣ እስካሁን ድረስ ምንም የደረሰኝ ኢንፎርሜሽን የለም ኢትዮጵያውያንን በሚመለከት።
አቶ ያሬድም እንዲሁ?
አዎ እኔም እስካሁን ድረስ በኢትዮጵያውያኖች ላይ ጉዳት መድረሱን የሚያሳይ ምንም ነገር ማስረጃ ምንም ኢንፎርሜሽን የለም።
ይህን ያነሳሁት የኢትዮጵያ አየር መንገድ ወደ አሜሪካ ሲመጣ እዛ ስለሚያርፍ ምናልባት አየር መንገድ አካባቢ ወይም አውሮፕላኑ አርፎ ከሆነ ወይ እዛ የሚሰሩ ኢትዮጵያውያን ካሉ ብዬ ነው። መጥፎ ነገር እንደማንሰማ ተስፋ አደርጋለሁ። ብራስልስ ውስጥ ሁኔታው እንዴት ነበር አቶ ሶሎሞን? ከባድ ይመስለኛል መቼም።
ስራ ላይ በነበርኩበት ጊዜ ልክ 8 ሰዓት ላይ በኢንተርኔት ነበር ወሬውን ያገኘ ነው። አየር መንገድ የተፈጠረውን ሁኔታ እያወራን እያለን እዚህም ቦታ ፍንዳታ አለ፣ እዚህም ቦታ ፍንዳታ አለ የሚል ወሬ መምጣት ጀመረ። 3 ቦታ ፍንዳታ ተፈጠረ አሉን። እነዛ 3 ቦታዎች ደግሞ የአውሮፓ ፓርላማ ያለበት አካባቢ ናቸው። እዛ ጋር የነበረው ፍንዳታ ኮንትሮል የሆነ ፍንዳታ ነው፣
በቁጥጥር ስር ዋለ፣ እሱ ወዲያው
በቁጥጥር ስር የተደረገ ፍንዳታ ነው አሉን። ሁለተኛውም እንደዛ ነው። ሶስተኛው ግን ሜትሮ ውስጥ ራሱ ተሳፋሪው በነበረበት ሜትሮ ውስጥ የፈነዳ ፍንዳታ ነበር።
በቁጥጥር ስር ዋለ ግን ማለት ምን ይሆን?
የተጠረጠሩ እቃዎች በየቦታው አግኝተው አፈንድተዋል።
ቀደም ሲል ያነበብነው ዘገባ ላይ 30 እንደሞተ 130 ያህል እንደቆሰሉ ነው። እናንተ የምትሰሙት ነገር አለ የሞቱ ወይም የቆሰሉ ቁጥሩን በተመለከተ
ሜትሮ ስቴሽን ውስጥ የሞቱት 20 ደርሰዋል ነው ያሉት። ወደ 110 ሰዎች ቆስለዋል፣ ከነዛ ውስጥ 14 በከፍተኛ ደረጃ ቆስለዋል ነው የሚሉት። አየር መንገዱ ላይ ደግሞ ሞቱ የሚባለውን ቁጥር ወደ 14 አሳድገውታል። ወደ 80 ሰው ገደማ ቆስለዋል ነው የሚባለው። ሞት የሚባለው ቁጥር አሁን ባለውበት ደረጃ 34 ነው ማለት ነው።
30 ነው እኛ ያገኘ ነው። እሺ አቶ ያሬድ ግን እርስዎ አካባቢ መቼም ርቀትም ቢሆን 20 ኪሎ ሜትር ብዙ ሩቅ አይደለም እና ትንሽ የመረበሽ ነገር አካባቢው፣ በቅርብ ደግሞ የሚያውቋቸው ሰዎች የተጎዱ አሉ?
እዚህ አካባቢ ካለ ሰው አልሰማሁም። ነገር ግን በብራስልስ እና እኔ በምኖርበት ከተማ መካከል ነው ያለው
ፍንዳታ።
አዎ ድርጊቱ ከደረሰበት ጊዜ ጀምሮ ሁኔታውን እከታተል ነበር። በርካታ ጉዳት የደረሰባቸው በተለይ የአየር መንገድ ውስጥ የቆሰሉ እና ከፍተኛ ጉዳት የደረሰባቸው ሰዎች እኔ በምኖርበት ሉቨን በሚባለው ከተማ ያለው ትልቁ ሆስፒታል ጋስተስበርግ የሚባል ሆስፒታል አለ። እዛ ነው መጥተው ሕክምና እየተደረገላቸው ያለው። ከአካባቢውም በተወሰነ ደረጃ የሸሹ ሰዎች ከኤርፖርቱ እንዲወጡ ከተደረጉ የተወሰኑ ሰዎችንም ለኤርፖርቱ ቅርብ የሆነው መንገድ ብራስልስ ችግር ስላለ በዚህኛው በሌላኛው አቅጣጫ ቅርብ የሆነው ከተማ እኔ ያለሁበት ስለነበር ወደዛ ማጓጓዝ ነገር ስለነበር የአምቡላንስ ድምፅ ከተማ ውስጥ ይሰማ ነበር። ሌላው እንግዲህ ትምህርት ቤትም አካባቢ በዚሁም በምንኖርበት ቦታ ዜናው ከተላለፈ በኋላ ስጋት ነበረ። በትምህርት ቤቶችም ውስጥ እያንዳንዱ ተማሪዎች ወረቀት ተበትኖ ተገቢውን ጥንቃቄ እንዲያደርጉ ወላጆች ጭምር በቀጣዮቹ ቀናቶች ውስጥ በርካታ ትምህርት ቤቶች ከትምህርት ቤቶቹ ግቢ ውጪ ሊያከናውኗቸው የነበሩ መርሃ ግብሮቻቸውን ሁሉ በዚህ ሳምንት ውስጥ የሰረዙ መሆኑን፣ ወላጆች ልጆቻቸውን ራሳቸው ትምህርት ቤት ግቢ ድረስ አስገብተው ማስረከብ እንዳለባቸው፣ ሲወስዱም በር ላይ ቁጥጥር ስለሚኖር በዛው መንገድ ራሳቸው ገብተው እንዲወስዱ ጥብቅ ማሳሰቢያ ለወላጆች በትምህርት ቤቶችም ጭምር ተላልፈዋል። ሁለተኛ በመላው ቤልጅየም አሁን ያለው ከሽብር ጥቃት ሴኩሪቲ ሌቭሉ የመጨረሻው ደረጃ ላይ ያለ መሆኑን እና ሰው ነገሮችን በንቃት እንዲከታተል ፖሊስም የመንግስት ባለስልጣናቶችም መግለጫ ሲሰጡ ነው የዋሉት።
ጠቅላይ ሚኒስትሩም እንደው ከመቼውም በበለጠ አጠንክሬ ህዝቡን አደራ ላለሁ እንድትረጋጉ፣ እርስ በርስ እንድትረዳዱ የሚል መልእክት አስተላልፈዋል። ትምህርት ቤቶች ተዘግተዋል አቶ ያሬድ? እዛ ሉቨን አካባቢ
እዚህ አልተዘጉም። ብራስልስም ትምህርት ቤቶች ኦልሬዲ ጠዋት ተከፍተው ተማሪዎች ትምህርት በጀመሩባቸው ሁኔታዎች ላይ መሰለኝ ነገሮቹ ሞር የወጣውና
አቶ ሰሎሞን
እንዳይወጡ ነው።
ምናልባት አቶ ሰሎሞን እዛ አካባቢ አንደኛ ከቤት ተፈናቅለው ወይም በዚህ አደጋ ሸሽተው የወጡ ሰዎች አሉ ወይ ያዩቸው? ትምህርት ቤቶች በአሁን ሰዓት ተዘግተዋል? እስከተዘጉ ምን ያህል ትምህርት ቤቶች?
ሁኔታው እንደተፈጠረ ክራይሲስ ሴንተር የሚባል ነገር አለ። አጠቃላይ እነዚህ ነገሮችን
የሚቆጣጠር
መመሪያ የሚሰጥ አካል። ስራ የገባችም ሰዎች ስራችን እንዳትወጡ፣ ትምህርት ቤትም ያላችሁ ልጆች ትምህርት ቤት ውስጥ ቆዩ፣ ወደ ስራ እስካሁን ያልሄዳችሁ ወይም ቤት ውስጥ ያላችሁ ሰዎች ቤት ውስጥ ቆዩ፣ ተጨማሪ መግለጫ እስከምንሰጥበት የሚል መመሪያ ተሰጠ። በዛም መሰረት ትምህርት ቤት የገቡትም እዛው ትምህርት ቤት ቆዩ፣ የነበረው ወደ ስራ ሳይሄድ ቆየ እና ይህንን ሁኔታ እስከ አሁን እስከ 4 ሰዓት ድረስ ከአስር ሰዓት በኢትዮጵያ ሰዓት አቆጣጠር አቆይቶት ነበረ። ከዛም በኋላ አዲስ ነገር ሪሊዝ አደረጉ። ያው ተማሪዎች መውጣት እንደሚችሉ፣ ስራም ላይ ነበሩ መሄድ እንደሚችሉ፣ ቆሞም የነበረው የትራንስፖርት ሲስተም የብራንች ላይ ጠቅላላ የህዝብ ማመላለሻ አገልግሎቶች ሜትሮዎች፣ ባቡሮች፣ ትራሞች እና ባሶች በሙሉ ቆመው ነበረ ከ16 ሰዓት ድረስ። ልክ አሁን 16 ሰዓት ማለትም ከቀኑ 10 ሰዓት በኢትዮጵያ ማለት ነው ክፍት እንዲሆኑ ተደርጓል። ሰው መንቀሳቀስ ጀምሯል።
ስለ ነገና ስለ ተነጎዳ የተነገረ ነገር የለም። ትምህርት ቤት ይከፈታል፣ መስሪያ ቤት ይካሄዳል። የመሳሰ
ከነገ ጀምሮ አብዛኞቹ ዩኒቨርሲቲዎችን ጨምሮ ብራስልስ ውስጥ ዝግ ናቸው።
እግዚአብሔር ይስጥልኝ አቶ ያሬድ ኃይለማርያም ከሉቨን እንዲሁም ደግሞ አቶ ሶሎሞን መኩሪያ ከብራስልስ አመሰግናቸዋለሁ ስለ ጊዜያቸው።
እናም እናመሰግናለን።
አብይ ርዕሱን ነበር ያደመጥነው። አድማጮች፣ ትንታኔ ወደሚያቀርበው የመጽሔት ክፍለ ጊዜ እንሸጋገራለን። ቀዳሚው ርዕስ ወደ ሃቫና ኪውባ ይወስደናል። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ዛሬ ሃቫና ውስጥ ባሰሙት ታሪካዊ ንግግር ሁለቱ ሀገሮች አዳጋች የሆነ የግንኙነት ታሪክ ቢኖራቸውም ለኪውባ ሕዝብ የሰላም መልእክት የሚያቀርቡ መሆናቸውን ነው የገለጹት። የትላንት ጉብኝታቸው የክብር ሥነ ሥርዓቶችና ተምሳሌታዊነት የሰፈነበት ነበር። በአንጻሩ በሁለቱም ሀገሮች መካከል ያሉ ልዩነት መንጸባረቁ ግን አልቀረም። ፕሬዚደንት ኦባማ በደሴቲቱ ሀገር የሰብአዊ መብት ከበሬታ መረጋገጡን እንደሚደግፉ ሲገልጹ፣ የኪውባው ፕሬዚደንት ራውል ካስትሮ ሀገራቸው ውስጥ የፖለቲካ እስረኞች እንደሌሉ ሲናገሩ ተደምጠዋል። አልቤርቶ ፒሜንታና ሜሪ አሊስ ሳሊናስ ያጠናቀሯቸውን ዘገባዎች ጨምቃ አዳነች ፍሳዬ ተከታዩን ይዛ ቀርባለች።
ኪውባን ለሁለተኛ ቀን የጎበኙት ፕሬዚደንት ኦባማ ዛሬ ባደረጉት ንግግር የዩናይትድ ስቴትስና የኪውባ ግንኙነት ከባድ ታሪክ እንዳለው አምነው በመቀበል ለኪውባ ሕዝብ የሰላም መልእክት አስተላልፈዋል።
ላቫና ኤስታ ሶሎ አ 90 ሚሊስ ላ ፍሎሪዳ
በሃቫናና በፍሎሪዳ መካከል ያለው ርቀት 145 ኪሎ ሜትር ብቻ ቢሆንም እዚህ ለመድረስ ስቃይንና መለያየትን ባቀፉ የርዕዮተ ዓለምና የመሰናክሎች ታሪክ ምክንያት ረጅም ጊዜ ለመጓዝ ተገደናል።
ኦባማ ይህን ንግግር ያደረጉት ኤል ግራን ቲያትራ ደ ሃቫና በተባለው ታሪካዊ የሃቫና ቲያትር ቤት ነው። ፕሬዚደንት ኦባማ አያይዘውም በዋሽንግተንና በሃቫና መንግስታት መካከል ልዩነት እንዳለ ግልጽ ነው። ልዩነቶቹም ችላ የሚባሉ አይደሉም። ይሁንና ሁለቱም ሀገሮች ግንኙነታቸውን በማሻሻል ረገድ ታሪክ ሰርተው ወደፊት መራመድ የማይችሉበት ምክንያት አይኖርም ብለዋል።
እኔ እዚህ የመጣሁት በአሜሪካ አገሮች የመጨረሻውን የቀዝቃዛ ጦርነት ርዝራዥን ለመቅበርና ለኩባ ሕዝብ የወዳጅነት እጅ ለመዘርጋት ነው።
ፕሬዚደንት ኦባማና ፕሬዚደንት ራውል ካስትሮ ትላንት ማታ ተገናኝቶ ከተነጋገሩ በኋላ በጋራ ለጋዜጠኞች መግለጫ ሰጥተዋል። የፕሬዝደንት ኦባማ ጉብኝት አዲስ ምዕራፍ ቢከፍትም በሁለቱም ሀገሮች መካከል ያለው ስር የሰደደ ልዩነት ጎልቶ መታየቱ አልቀረም።
ከዚህ በፊት ደጋግሜ እንደተናገርኩት ሁሉ ከአምስት ከባድ አስርተ ዓመታት በኋላ የሁለቱ መንግስታት ግንኙነት በአንድ ሌሊት ይቀየራል ማለት አይደለም። ፕሬዚዳንት ካስትሮ እንደጠቀሱት ሁሉ ከአንዳንድ ከባድ ልዩነቶች ጋር እንቀጥላለን። ልዩነቶችም ዲሞክራሲንና ሰብአዊ መብቶችን ያቀፉ ናቸው።
ፕሬዚደንት ካስትሮ በበኩላቸው ጓንታናሞ ወደ ኪውባ እንዲመለስና ዩናይትድ ስቴትስ በኪውባ ላይ የጣለችው ማዕቀብ እንዲነሳ ደግመው ጠይቀዋል።
ዩናይትድ ስቴትስ ኩባ ላይ የደነገገችው እገዳ ቢነሳ የበዙ ነገሮች ሊደረጉ ይችላሉ። ፕሬዚዳንት ኦባማና አስተዳደራቸው በጉዳዩ ላይ ያላቸውን አቋም እንገነዘባለን። የዩናይትድ ስቴትስ ምክር ቤት እገዳውን እንዲያነሳ በተደጋጋሚ ጥሪ አቅርበዋል። መንግስታቸው ከቅርብ ጊዜያት ወዲህ የወሰዳቸው እርምጃዎች አዎንታዊ ናቸው፣ ሆኖም በቂ አይደሉም።
ፕሬዚደንት ኦባማ በሀገሪቱ ስላለው የሰብአዊ መብት አያያዝ ጉዳይ ከፕሬዚደንት ካስትሮ ጋር እንደተነጋገሩ ገልጸዋል።
democracy.
United States ዲሞክራሲን በመደገፍ መናገሯን እንደምትቀጥል ግልጽ አድርጋለሁ። ይህም የኩባ ህዝብ የራሱን እድል በራሱ የመወሰን መብት እንዲኖረው የሚለውን ያቀፋል። የመናገር የመሰብሰብና የእምነት ነጻነትን ስላቀፉ ሁለንተናዊ ሰብአዊ መብቶችን በመደገፍ መናገራችን ይቀጥላል።
ባለፈው አመት በዘፈቀደ የማሰሩ ጉዳይ ተባብሷል ይላሉ በደሴቲቱ ሀገር ያሉት ተቃዋሚዎች። አንድ አሜሪካዊ ጋዜጠኛ ኩባ ውስጥ አሉ ስላላቸው የፖለቲካ እስረኞች ለፕሬዝዳንት ካስትሮ ጥያቄ አቅርቧል።
Dame la lista ahora mismo de los presos políticos para
soltar. Give me a list of the political prisoners.
የፖለቲካ እስረኞች የምትላቸውን ሰዎች ስም ዝርዝር ስጠኝና አሁንኑ እለቃቸዋለሁ። በቃ ስም ዝርዝር ስጠኝ። የፖለቲካ እስረኞች ስትል ምን ማለትህ ነው? ስም ወይም ስማቸውን ስጠኝ። ወይም ደግሞ ይህ ጋዜጣዊ ጉባኤ ሲያበቃ የፖለቲካ እስረኞች የምትላቸው ሰዎች ስም ዝርዝር ልሰጠኝ ትችላለህ። የምትላቸው የፖለቲካ እስረኞች ካሉ ዛሬ ከመምሸቱ በፊት ይለቀቃሉ።
ፕሬዚደንት ኦባማ በትላንቱ ጉብኝታቸው ከኩባ የንግድ ሰዎች ጋር በቢራ መጥመቂያ ቦታ ተገናኝተው ተነጋግረዋል። የኩባ ብሔራዊ ጀግና ሆዜ ማርቲ መታሰቢያንም ጎብኝተዋል።
ተከታዩ ዘገባ ወደ ኢትዮጵያ ይመለሰናል። በኦሮሚያ ክልል ከሚካሄደው ህዝባዊ ተቃውሞ ጋር በተያያዘ ካላፊነታቸው የተነሱ በተለያዩ ደረጃ ላይ የሚገኙ ባለስልጣናት ቁጥር 300 መድረሱን ምክትል አስተዳዳሪው አስታወቁ። በክልሉ ከተካሄደው ህዝባዊ ተቃውሞ ጋር በተያያዘ ካላፊነታቸውን በአግባቡ አልተወጡም በተባሉ አመራሮች ላይ የሚወሰደው እርምጃ ተጠናክሮ ይቀጥላል ሲሉም የክልሉ ምክትል አስተዳዳሪ አቶ ሸቱ ደሴ ተናግረዋል። እስክንድር ፍሬው ከመንግስት መገናኛ ብዙሃን ያገኘውን አጠናቅሮ ይዞ ቀርቧል።
የኦሮሚያ ገዢ ፓርቲ ሆነው የኦሮሞ ህዝብ ዲሞክራሲያዊ ድርጅት መካከለኛ አመራሮች ሰሞኑን በተለያዩ ከተሞች ውይይቶችን አካሂደዋል። በአዲስ አበባው የኦሮሞ ባህል ማዕከል በተካሄደው ውይይት ላይ የተገኙት የክልሉ ምክትል ርዕሰ መስተዳድር አቶ እሸቱ ደሴ ውይይቱ ከወቅታዊው የክልሉ የጸጥታ ሁኔታ ጋር የተያያዘ መሆኑን ለመንግስት የመገናኛ ብዙሃን አስረድተዋል።
በተወሰኑ አካባቢዎች ያጋጠሙት ግጭቶችና በዚህ ጉዳይ ዙሪያ የኛ የአመራር ሚና ምንድን ነው የነበረው? ግጭቱ መነሻውስ ምንድን ነው? ይሄ ግጭት ያስከተለው ችግርስ የፈጠረው አጠቃላይ ሁኔታ ምን ይመስላል? በዚህ ውስጥ ይህንን ግጭት ለማቆም የተለያዩ አካላት የነበራቸው ሚናስ ምንድን ነው በሚሉት ጉዳዮች ዙሪያ ነው የጋራ መግባባት የተደረሰበትና በፍጥነት ወደ ስራ መግባት እንዳለብን ነው ያነሳ ነው።
ከዚህ አንጻር ኃላፊነታቸውን በአግባቡ አልተወጡም በተባሉ አመራሮች ላይ እርምጃ እየተወሰደ መሆኑንና ይሄም ተጠናክሮ እንደሚቀጥል ምክትል ርዕሰ መስተዳድሩ አብራርተዋል።
ላይ ጀምሮ እስከ ታች ድረስ አንድ ዙር የተካሄደ ግምገማ አለ። በዚህ ግምገማ ከ300 ያላነሱ አመራሮች በየደረጃው ከቦታቸው የተነሱ፣ ከኃላፊነት ዝቅ ያሉ፣ በተለያየ ለህግ የሚቀርቡበት ሁኔታም የተፈጠረበት አለ። በአሁኑም የሚወሰዱ ቀጣይ እርምጃዎች አሉ ማለት ነው።
ከዚህ ቀደም የተካሄዱ ግምገማዎችን ተከትሎ የኦህዴድና የክልሉ ከፍተኛ አመራሮች ከኃላፊነት መነሳታቸው ይታወቃል። የኦህዴድ ጽፈት ቤት ኃላፊና የኢህአዴግ ስራ አስፈጻሚ ኮሚቴ አባል የነበሩት አቶ ዳባ ደበሌ ከዚህ ኃላፊነት መነሳታቸውና በማዕከላዊ ኮሚቴ አባልነት ብቻ እንዲቀጥሉ መወሰኑ ከነዚህ እርምጃዎች አንዱ ነው። ከያዙት ቦታ እንዲለቁ እየተደረጉ ያሉት ባለስልጣናት በኦሮሚያ የተቃውሞ እንቅስቃሴ ወቅት ያልተወጡት ኃላፊነት ምን እንደሆነ አልተብራራም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በመጨረሻም በምዕራብ ትግራይ ዞን ወልቃይት አካባቢ ከተነሳው የማንነት ጥያቄ ጋር ተያይዞ ማዋከብ እየደረሰብን ነው ያሉ የጠገዴ ቀራቅር ነዋሪዎች ዛሬ ሰላማዊ ሰልፍ ማድረጋቸውን አስታውቀዋል። የአካባቢውን ሰዎች የማንነት ጥያቄ ይዞ ወደ አዲስ አበባ ተጉዞ የነበረው ኮሚቴ አባል የነበሩ አንድ ሰው መጥፋታቸውንና የደረሱበት እንደማይታወቅም እየተነገረ ነው። ሰሎሞን አባተ ወደ ተለያዩ አካባቢዎች ደውሎ ሁኔታውን ለማጣራት ጥረት ሲያደርግ አምሽቷል። ለዚህ ምሽት ተከታዩን ዘገባ ይዟል።
በምዕራባዊ ትግራይ ዞን ተካለው የሚገኙ የወልቃይት ነዋሪዎች ተወካዮች መሆናቸውን ያሳወቁ ሰዎች የ50,000 ሰው ፊርማ ይዘው መካለል የሚገባን ወደ ትግራይ ሳይሆን ወደ አማራ ነው ሲሉ ለፌዴራሉ መንግሥት አቤት ካሉ ጥቂት ወራት ተቆጥረዋል። ተወካዮቹ ራሳቸውም ወክለነዋል ያሉትን ሰው ጥያቄ ይዘው ወደ ፌዴሬሽኑ ምክር ቤት ሲጓዙና ሲመለሱም በየመንገዳቸው እስራትን ጨምሮ እንግልት የደረሰባቸው መሆኑን ቀደም ሲል ተናግረዋል። ጥያቄው ለፌዴራሉ መንግስት ከገባ በኋላም በወልቃይት ነዋሪ በሆኑ የአዲስ አበባውን ደብዳቤ በፈረሙ ሰዎች ላይ ወከባና እንግልት እንደሚደርስ በመግለጽ በየወቅቱ አቤቱታቸውን እያሰሙ ይገኛሉ። ዛሬ ደግሞ ጠገዴ ውስጥ አደባባይ መውጣታቸውን ተናግረዋል። ጠገዴ ቀራቅር ነው የምኖረው፣ በዛሬው ሰልፍ ላይም ተሳትፍ ያለው ያሉኝን ሰው አግኝቼ አነጋግሬያለሁ።
ዛሬ ያው በተፈጠረው ችግር ሰላማዊ ሰልፍ አድርገናል።
የት ነው ያደረጋችሁት ሰልፉን?
ጠገዴ ወረዳ ጥራቅር የምትባለው ከተማ።
ምንድን ነው የተፈጠረው ችግርና ምንድን ነበር ጥያቄያችሁ?
የተፈጠረው ችግር ዳንሻ ከተማ ላይ አማራንን ብለው በጠየቁ ወጣቶች ላይ አፈናና የእስራት እንዲሁም የግድያ ዘመቻ እየተዘመተባቸው ስለሆነ ይህንን ነገር እንዲቆም ነው ለመንግስት ዛሬ በሰላማዊ ሰልፍ የጠየቅነው። እንደገና በጣም በርካታ ወከባ እየደረሱብን ስለሆነ ነው የጠየቅነው።
ምን አይነት ወከባዎች ናቸው ሌሎች የሚሏቸው?
ወከባን ለምንድን ነው አማራ የምትሉ? ለምንድን ነው ወልቃይት አማራ ነው? ለምንድን ነው ጠገዴ አማራ ነው የምትሉ? አርፋችሁም አትቀመጡ፣ ትግርኛ አይደል እንደ የምትናገሩት በሚል ስሜት እነሱ አሁን የኃይል እርምጃ እየወሰዱ እያስቸገሩ ስለሆነ አሁን መንግስትም እጁ ገብቶ ስራ የተለያዩ እርምጃዎች በሰላማዊ ሰልፍም እንዲሁም የመኪና መንገድ በማቆም ጉዳይ እስከ ፌዴራል ድረስ እንዲሄድ እያደረግን ያለ ነው።
ለመሆኑ ዛሬ ባደረጋችሁት ሰልፍ ላይ ስንት ሰው ተገኘ?
ሰልፉ እንኳን በእርግጠኝነት ሁኜ የህዝቡ ቁጥር ባልነግርህ፣ ተማሪው መረጃ ተቀብለናል ከትምህርት ቤቱ 800 ተማሪ የሀይ ስኩል ተገኝቷል። ከከተማ ነዋሪ ከአርሶ አደሩ እንዲሁም ከመንግስት ሰራተኛም እንዲሁም አልፎ ከሚሄደው ጋር በአጋጣሚ ሰላማዊ ሰልፍ የተሳተፉ የነበሩ ወደ 1200 አካባቢ አጠቃላይ 2000 ህዝብ ተገኝቷል ብለን እንገምታለን።
ተሰልፋችሁ ወዴት ነው ሄዳችሁት?
ተሰልፈን ከተማው ሁለት ጊዜ ዙሮ ነዋል። በመጨረሻ ላይ ወደ ወረዳው አስተዳዳሪ ቢሮ ነው የሄድነው። በአጋጣሚ እሳቸው አልነበሩም። በረሃ አካባቢ ነው ያሉ የዳንሻና የሶሮቃ ህዝብ መስመር ዘግተው ስለሆነ ከህዝብ ጋር እየተደራደሩ እዛ ሂደዋል ዋና አስተዳዳሪ። አጋጣሚ ይወከል አይወከል የነበረ አመራር ግን ጥያቄያችን ለመስማት ሰብስቦን ነበር እስኪ ቁጭ በሉ ብሎ፣ እኛ ግን የእሱ መልስን ትርጉም ስለሌለው ማዳመጥ አልፈለግንም የነበርን። ሰላማዊ ሰልፍ መውጣታችሁ ተገቢ አይደለም፣ ትክክል አይደላችሁም፣ መኪና መቆሙም ይህም ትክክል አይደለም፣ የዳንሻ ወጣቶችን መደገፍ አትችሉም፣ አማራ ነኝ ለሚል ወገንም መድረስ አትችሉም እናንተ የሚል መልስ ነው የሰጠን። እኛም በመልሱ ስላልተደሰትን ተበትነን ሄድ ነው ዝም ብለን ውኝ ብለን ሌላ ስሜትም ውስጥ እንዳንገባ ብለን እሳቸው ብቻቸው እዛ ነው ጥለናቸው ሄድ ነው ብቻቸው ነው የቀሩት።
አቶ አማረ ቢሮ ሄዳችሁ ነበር ይሄንን ጥያቄያችሁን ያቀረባችሁት?
እኛ እሳቸው ቢሮ አልሄድንም፣ ካለንበት ቦታ ነው የመጡን ራሳቸው።
እስራት፣ ግድያ፣ ድብደባ ይፈጸምብናል ብለው ነበረ። የታሰሩ ሰዎች የተገደሉ ሰዎች የሚያውቋቸው አሉ እርስዎ?
የታሰሩ ሰዎች በጣም በርካታ ናቸው። ስም ዝርዝራቸው መጥቀስ አይቻልም።
ስንት ይሆናሉ?
አሁን ያለን መረጃ ጠዋት 70 አካባቢ ደርሰዋል ተብሎ ነበረ። አሁን ግን ግማሾቹ በረሃ ይብላኝ ብለው በረሃ ሸፍተው ገብተዋል እና አሁን በሁመራ እስር ቤት ታጉሮ ያሉ 40 ወጣቶች ደርሰዋል። በትክክል በመረጅነት አሁን መርጀን ያዝናቸው ማለት በትክክል መረጃ ያዝናቸው 40 ወጣቶች በሰፊት ሁመራ ማረሚያ ቤት በትግራይ ውስጥ ማለት ነው ይገኛሉ። የተቀሩት ወደ 30 ምናምንና እንዲሁም የተለያዩ ሚሊሻዎች እኛ ወገናችን አንጨፈጭፍን በሚል ስሜት በበረሃ ውስጥ እንዳሉ እየደወሉ እየነገሩ ነው ያሉ።
ግድያ ይፈጸማልስ ያሉት የተገደሉ ሰዎች የሚያውቋቸው አሉ እርስዎ?
የተገደሉ ሰዎች ስማቸው አናውቃቸው።
እሺ።
መልካቸውም አይታወቁም። ሁለት ልጆች ሞቶ በበረሃ ተገኝተዋል። በዚህ መካከል አንድ ልጅ ታፍኖ ጠፍቶብናል። አድራሻው አይታወቅም። ሌላይ ብርሃን የሚባል ልጅ ታፍኖ ጠፍቶብናል። አድራሻው አይታወቅም። ግን ሁለት ልጆች ከየትም ይምጡ፣ የዳንሻ ይሁን፣ የወልቃይት፣ የጠገዴ፣ የአርማጭሆ የሆኑ ሞቶ ተገኝተዋል በእኛ አካባቢ።
እነሱን አይታችኋል አስከሬኖቻቸውን?
አዎ፣ እንደን አይተናቸዋል። ግን ማንነታቸው አይታወቅም። ከየትም ይምጡ አልታወቁም። ግን ግምት አንዱ ሌላዊ ብርሃን ይሆናል ብለን እንገምታለን። ምክንያቱም ከእኛ መካከል አንድ ልጅ ስለጠፋ።
እንዲ አቶ ሌላይን አታውቋቸውም እንዴ እናንተ?
እናውቃቸዋለን።
ታዲያ አስከሬኑን አይታችሁ እንዴት አለያችሁም?
አልቻልንም። መልኩ ቀይሯል። አልቻልንም።
የወልቃይቱ ኮሚቴ አባል የሆኑት የአቶ ሊላይ ብርሃኔ ደብዛ በእነዚህ ቀናት መጥፋት ሌላው በአካባቢው ጉምጉምታና ውጥረትን የፈጠረ ጉዳይ ነው። በሶረቃ ከተማም ሰው መውጣትና መግባት እንደማይችል የሶረቃ ከተማ ነዋሪ መሆናቸውንና የሚገኙትም እዚያው እንደሆነ የነገሩኝን ሰውም አነጋግሬያለሁ።
ሰው ጠፍቷለኝ። እርግጥ አሁን ኮረቃ ላይ በሩ እንደተዘጋ ነው ያለ። መኪና መተላለፍ አይችልም፣ አቁሟል።
ከጎንደር ወደ ሁመራ መሄድ ማለት ነው?
ወደ ጎንደር ወደ ሁመራ የሚሄደው መኪና ቁሟል። ዛሬ አራተኛ ቀኑ ነው።
ለምንድን ነው የቆመው?
በቃ ህዝቡ በታሰሩት ልጆች 30 ሰዎች ታስረዋል።
የት ነው የታሰሩት?
ከዳንሻ ውስጥ 30 አማራ ነን የሚሉት ታስረዋል። አንድ 16 ህፃን ሙቷል።
የት ነው የሞተው?
ዳንሻ ውስጥ በጥይት ገለውታል።
መቼ?
ትላንት ማታ።
ጠፋ የተባለው እሱ ነው?
አይደለም፣ የሞተው ነው። 16 ሌላ ብርሃኔ ማትልቅ ነው ጠፍቷል። እሱ ሙቷል እየተባለ ነው፣ ገለውታል።
ከየት ነው ይህንን ወሬ የምትሰሙት እናንተ?
እኛ ፈረቃው ነው ያለን።
እሺ፣
ግን የያዙት ሳንጃን እንዳለፈ እስከ ማይደሌ ድረስ ታይቷል። እዛ ውጭ ግን አልታየም።
ከየት ነው? ከጎንደር ተነስተው ነው?
ጎንደር ተነስቶ እስከ ሳንጃ መጥቷል። ሳንጃ በኋላ ቡሬ የሚባል ቦታ ነው የያዙ።
ያዡ ማን ነው?
የትግራይ ደህንነት።
እንዴት አወቃችሁ የትግራይ ደህንነቶች መሆናቸውን የያዟቸው?
አሉ። አይ ቁመው ሰነቱ አለ። እዚህ ታርጋ የሌለው መኪና አንድ የሱዳን ታርጋ የለጠፈ ነው።
እሺ፣
ሁለቱ ታርጋ የሌላቸው ናቸው። በዛው ላይ ነው የወሰዱት
እኮ። እነዚህ ሰዎች የመንግስት አካላት መሆናቸውን እንዴት አወቃችሁ እናንተ? እሳቸውን የወሰዷቸው?
አውቀናቸው አለ። ታውቀዋል። እየሸሸ ነው። ብዙ ሰው ሸሽቶ በረሃ ገብቷል።
በረሃ ገብቶ ምን ያደርጋል?
በቃ አማራጭን መፈለግ።
ምን ማለት ነው አማራጭ መፈለግ ማለት? የምትሰሙት ነገር አለ?
ቦታው ሰላም ከሌለ ያው በዱር ሆነ መታገል ይቻላል።
አሁን ሰሮቃ ከተማ በምን ሁኔታ ላይ ትገኛለች እርሶ ያሉባት?
በዝግ ላይ ነው ያለ። ዛሬ በዝግ ነው። ይኸው ዛሬ አራተኛ ቀኑ ነው። ምንም ባለስልጣንም የለውም።
ዝግ ማለት እንዴት ነው? ሰው አይወጣም አይገባም ማለት ነው?
ሰው ይወጣል ይገባል፣ መኪና አይንቀሳቀስም።
ለምንድን ነው የቆመው መኪናው?
አድማ ነው በቃ።
መኪኖቹ ናቸው አድማ የመቱት?
ህዝቡ ነው። የማንነት ጥያቄ፣ የአማራ ጥያቄ ይመለስ በሚል ነው።
የመንግስት አካላት ከልክለዋል እንዳይተላለፍ መኪና በዛ አካባቢ እንቅስቃሴው እንዲቆም?
ህዝቡ ነው። የመንግስት አካላት የለበትም፣ ህዝቡ ነው።
ህዝቡ ምን አረገ?
ያው ድንጋይና እንጨት ሞልቶ በሩን አስፋልት ላይ አለማንቀሳቀስ፣
መኪና እንዳይተላለፍ አደረገ። እና ምንድን ነው ታዲያ እየጠየቀ ያለው አሁን ሰው ይሄንን አድርጎ?
አማራ እየተደበደበብን ነው፣ ያው መብታችን ይከበር ነው።
መልስ የሰጣችሁ ማንም የለም?
መፍትሄ የለም። አቁም አለ። ከፌዴራልም የለም፣ ዞንም የለም። አራተኛ ቀናችን ነው።
የአቶ ሌላይ ብርሃኔን ነገርስ ምንድን ነው የምታደርጉት? የተከታተላችሁ ነው?
ሌላይ ብርሃኔ ወንድሙ መጥቷል፣ ከዚህ አለ ሙቷል እያሉ ነው።
እያሉ ነው ነው ወይስ የተጨበጠ ማስረጃ አላችሁ?
ወሬ ነው። ወንድምየው ቅድም እኔ ሲያለቅስ አይቼዋለሁ ሙቷል ብለውኝ ብሎ።
ለዛሬ የአቶ ሊላይ ብርሃኔን ወንድም ማግኘት አልቻልኩም። በሌላ ዘገባ ይዤ ለመመለስ እጥራለሁ። ወልቃይት ውስጥ እየታየ ነው ስለሚባለው ሁኔታ በየአካባቢው ያሉ የመንግስት አካላት ከአማራም ከትግራይም ክልሎች የሚያውቁት መረጃ እንዳለ እንደ መፍትሄ የያዙት መላ ቢኖር ወይም ለሕዝቡ የሚያስተላልፉት መልእክትም እንዳላቸው ለመጠየቅ ብዙ ጥረቶችን እያደረግነን የተወሰኑ ባለሥልጣናት አልፎ አልፎ የሚያውቁትን ለመናገር ዝግጁ ቢሆኑም አንዳንዶቹ ደግሞ ወይ በራቸው ዝግ ነው አሊያም በወልቃይት ጉዳይ ላይ መናገር አይፈልጉም። ዛሬ ከሞከርኳቸው መስሪያ ቤቶች አንዱ የትግራይ ክልል የሕዝብ ግንኙነት ቢሮ ነበር።
አዶ
ሄሎ።
አቤት።
አቶ ገብረ ሚካኤል?
አቤት።
ጤና ይስጥልኝ። ሶሎሞን አባተ እባላለሁኝ። እኔ ከአሜሪካ ድምፅ ራዲዮ ጣቢያ ነበር የምደውለው።
እሺ።
ወልቃይት ሄሎ ሄሎ። ይኸው ነው። ከዚያ በኋላ ያደረግኳቸው ሙከራዎች አልተሳኩም። በጥረት እቀጥላለሁ። ለማንኛውም ከወልቃይቱ ኮሚቴ መሪዎች አንዱ ወደ ሆኑት ወደ አቶ አታላይ ዛፌ ወደ ጎንደር ደውዬ አገኘኋቸው። ለጊዜው ስለ አቶ ሊላይ ብርሃኔ የሚያውቁት የተወሰነ መሆኑን ነግረውኛል።
ሰምቻለሁ። መጀመሪያ እንዲያውም ሙቶ ተገኝቷል ተብሎ ነበር። በኋላ ላይ ምንም ነገር የሞተም የለም፣ እሱም አድራሻው የለም፣ አይታወቅም። እስካሁን ድረስ ድምፅ የለው።
እናንተ ለመሆኑ እየተከታተላችሁ ነው ስለሳቸው?
አዎ እየተከታተልን ያለን፣ ያው የሚጠየቀው አካል እየተጠየቀ ነው ያለ። አሁን ወስደናል አልወሰድንም፣ ወስዳችኋል የሚልም ክርክር አለ።
እሺ።
ተሳፍሮበት የነበረ መኪና ተጣርቶ ይሰጠን የሚል ነገር በየቦታው ፍለጋ ተደርጓል።
እሺ።
ግን ያን ያክል በተጨባጭ እንትን ያለ ነገር የለም።
ሹፌሩ ተይዘዋል የሚባል ነገር ሰምቻለሁኝ። የዛ መኪና
ሹፌሩ ዝም ብለው እንዲሁ በግምት ነው የሚመስለኝ፣ ግን የተያዘ አይመስለኝም። ሹፌር ተይዞ ነበር ተለቋል ነው የሚሉት።
አቶ አታላይ ዛፌንና በቃለ ምልልሱ ውስጥ ያነጋገርኳቸውንና የሚያውቁትን የነገሩኝን ሁሉ አመሰግናለሁ። የወልቃይት የማንነት ጥያቄ የሌለ ሻዕቢያ ግንቦት ሰባት አርበኞች የፈጠሩት ጸረ ሰላምና ጸረ ልማት እንቅስቃሴ ነው ሲሉ የትግራይ አስተዳደር ባለሥልጣናት ውድቅ ማድረጋቸው ቀደም ሲል ተዘግቧል። በነገራችን ላይ ቀደም ሲል የሰማችኋቸው የጠገዴና የዳንሻ ሰዎች ለደህንነታቸው እንደሚሰጉ በመግለጻቸውና ማንነታቸው እንዳይነገር በመጠየቃቸው ምክንያት የድምፆቻቸው ቃናዎች ተለውጠዋል በቴክኒክ። እነዚህን ድምፆች የሚመስል ሌላ ቢኖር ግንኙነት እንደሌለው አሳውቃለሁ። ከቃለ ምልልሶቹ ጋር ለአሜሪካ ድምፅ ሶሎሞን አባተ ነኝ፣ ዋሽንግተን።
ክቡራትና ክቡራን አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ40 መሆኑን ያመለክታል። አስተናጋጆቻችሁ አሉላ ከበደና
ሰለሞን ክፍሌነን። አሁን ቀዳሚ ወደ ሆነው ቅንብር ሐኪሙን ይጠይቁ። ሐኪሙን ይጠይቁ ለምሽቱ በሕክምናው አጠራር በእንግሊዝኛ ኮሌስትሮል በመባል በሚታወቀውና በሰውነት ውስጥ በሚገኝ ንጥረ ነገር ላይ ትኩረት ያደርጋል። በአንድ ፊት ለጤና አስፈላጊና ጠቃሚ፣ መጠንና አይነቱ ሲለወጥ ደግሞ ጎጂ ስለሆነ በደማችን ውስጥ የሚዘዋወር ስብ ምንነትን ጨምሮ የሚተነትነው ሐኪሙን ይጠይቁ ለምሽቱ የተከታታይ ቅንብሩን የመጀመሪያውን ክፍል ነው ይዞ የቀረበው። ሙያዊ ትንታኔውን የሚሰጡን የልብና የውስጥ ደዌ ከፍተኛ አማካሪ ፕሮፌሰር ከበደ አሊ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ያወያያቸው። እነሆ
ፕሮፌሰር ከበደ ኦሊ፣ ኮሌስትሮል በመባል ስለሚታወቀውና በደማችን ውስጥ ስለሚገኘው የስብ አይነት የቀረቡ ጥያቄዎች ናቸው የምሽቱ ሐኪሞን ይጠይቁ ፕሮግራም ትኩረት። ምንነቱን ከመረዳት ብንጀምር፣ ለመሆኑ ኮሌስትሮል ምንድን ነው? እንደ ምንስ ይፈጠራል?
ኮሌስትሮል ደማችን ውስጥ ያለ ቅባት ነው። በእርግጥ ደም ውስጥ ያለ ቅባት ሲባል በአብዛኛው በሁለት ትልልቅ ነገሮች ይከፈላል። አንዱ የኮሌስትሮል ዝርያ ነው። ሌላኛው ደግሞ ቅቤ የሚመስል ትራይግሊሰራይድ የሚባል ነገር ነው። ሁለቱ የተለያየ ተፈጥሮ ነው ያላቸው። ኮሌስትሮል ሲባል ሰው እንደ መጥፎ ነገር ያየዋል። በመሰረቱ ያለ ኮሌስትሮል ህይወት የለም። ኮሌስትሮል ጠቃሚም ነው፣ ወዳጅም ነው። ሲበዛ ወይም ደግሞ በመጥፎ ሁኔታዎች ደግሞ ጠላትም ነው። ልክ ሰም የሚመስል ነገር ነው ኮሌስትሮል። ሴሎቻችን፣ የሰውነት ሴሎቻችን ሽፋናቸው የሚሰራው አንዱ ከኮሌስትሮል ነው። ኮሌስትሮል አንዱ ዋና ኮምፖነንት ነው የእያንዳንዱ ሰው ሰውነት ሴል ለመስራት። ስለዚህ ለህይወት አስፈላጊ ነገር ነው። በተጨማሪም ደግሞ ሰውነታችን ውስጥ ያሉ ሆርሞኖች አሉ። በአይል ወይም ደግሞ ሀሞት ዳይጀስት ለማድረግ ምግባችንን የሚረዳን አለ። እሱም በኮሌስትሮል ነው የሚሰራው። ብዙ ነገሮች በኮሌስትሮል ይሰራሉ፣ ጠቃሚዎች ናቸው።
ይሄ ምናልባትም ቀጣዩን ጎላ ብሎ የሚመጣ ጥያቄ ያስከትላል። ድም ጠቆም እንዳደረጉት ጥሩና ጎጂ የሚባሉ የኮሌስትሮል አይነቶች መኖራቸው ይታወቃል። ለመሆኑ ጥሩ የሚያደርገው ምክንያት ምንድን ነው? ጥሩ የሚባለውስ የትኛው ነው? በአንጻሩ ጥሩ ያልሆነ ወይም ጎጂ የሚባለው የኮሌስትሮል አይነትስ የትኛው ነው? ያን ጎጂ ለስከ የትኛው ጠባዩ ያገኘዋል?
ኮሌስትሮልን በህመም በኩል ስናነሳው ኮሌስትሮል ህመም የሚያስከትለው አንዱ በጣም ከፍ ሲል ነው። ያ በጣም ከፍ ሲል ማለት ጥሩ ኖርማል ሰዎች ካላቸው በጣም ከፍ ሲል ነው። እና ይሄ ከፍም ሲል እንግዲህ በጥቅሉ ኮሌስትሮል ቶታል ኮሌስትሮል የሚባል አለ። እሱ ሲከፋፈል ደግሞ ጎጂ ወይም ደግሞ በሽታ ሊያመጣ የሚችል ኮሌስትሮል ወይም ደግሞ ባድ ኮሌስትሮል የሚሉት አለ። ሌላው ደግሞ ጠቃሚ የሚሉት ኮሌስትሮል አለ። ሁለቱ በአንድነት ሲደመር ቶታል ኮሌስትሮል ይባላል። ይሄ ጎጂ የተባለው ኮሌስትሮል በመጥፎ ሁኔታ ጊዜ የደም ቧንቧ ግድግዳ ውስጥ ገብቶ ተሰግስጎ የደም ቧንቧን እያጠበበ የሚሄድና ስትሮክ፣ ሀርት አታክ፣ ጋንግሪን ሊያስከትል የሚችል ነገር ነው። ተቃራኒው ደግሞ ይሄ ጉድ ኮሌስትሮል የሚባለው ሙሉ ለሙሉ ገና ስለ እሱ የማይታወቅ ብዙ ነገር አለ። ግን በአሁኑ ደረጃ እነኚህ ጎጂ ኮሌስትሮሎችን ከደም ቧንቧ ውስጥ ሰብስቦ አምጥቶ ወደ ጉበት የሚያደርስና በጉበት ውስጥ ተፈጭቶ እንዲጠፉ የሚያደርግ የደም ቧንቧ መዘጋትን ለመከላከል የሚረዳ የኮሌስትሮል አይነት ነው እንግዲህ ጥሩ ወይም ደግሞ ጉድ ኮሌስትሮል የሚባለው።
ስለዚህ ይሄ ጥሩ የሚባለው የኮሌስትሮል አይነት የማጽዳት ስራውንም ይሰራል። ሌላኛው የኮሌስትሮል አይነት በደም ቧንቧ ግድግዳ ላይ በመጠራቀም የደም መተላለፍን በመዝጋት ቅድም የጠቀሷቸውን ውስብስብ የህመም ሁኔታዎች የሚከሰትበት ሁኔታ በማቅለልም በመከላከልም ይረዳል ነው የሚሉን?
ይከላከላል ማለት ነው።
መልካም። መጠንን የተመለከተም ነገር ጠቀስ አድርገዋል። እስኪ መጠንንና መመዘኛዎቹን ወደሚመለከቱ ምናልባትም ለእነኚህ የህመም ሁኔታዎች የተጋለጡ ሰዎች የሚያሳስቧቸውን ጥያቄዎች ጨረፍ አድርገን እንመልከት። በጤናማነት የሚመዘን የኮሌስትሮል መጠን በደም ውስጥ መኖር ወይም መገኘት ወሳኝ መሆኑ ይታወቃል። ለመሆኑ ጥሩ የሚባለው የኮሌስትሮል አይነት በአንድ የጤናማ ሰው ደም ውስጥ ምን ያህል መሆን አለበት? ከዚህ እስከዚህ የሚባል መጠን ካለ?
እንደውም በእኔ እይታ የኮሌስትሮል መጠን ይሄ ነው ተብሎ ለህብረተሰቡ ባናስተምር ምርጫዬ ነው። እኔ ብዙውን ጊዜ ከምን በመነሳት ነው ይሄንን ለማለት የፈለግኩት፣ ኮሌስትሮል ለእያንዳንዱ ሰው እንደ ጤና ሁኔታ፣ እንደ እድሜ ሁኔታ ጥሩ ነው የሚባለው መጠን ይለያያል። ለምሳሌ ለመጥቀስ አንድ ስኳር ህመም ያለው ሰው እና እድሜው ከአርባዎቹ በላይ የሆነ ሰው ይሄ መጥፎ ኮሌስትሮል የሚባለው ከሰባ በላይ እንኳ ቢሆን እንደ ብዙ ነው የሚታየው። አንድ ወጣት ደግሞ ለምሳሌ ያህል በሀያዎች ውስጥ ያለ ይሄው መጥፎ ኮሌስትሮል የሚባለው በዚህ በስኳር ህመምተኛ ሰው ከሰባ በታች እንዲገኝ የሚፈለገው እስከ 170-180 ድረስ ያ እንግዲህ ከሶስት እጥፍ ድረስ ኦልሞስት መጥፎ ነው ተብሎ አይታከምም። ስለዚህ ኮሌስትሮል ቁጥሬ እዚህ ደረሰ የሚባለው ከሰውየው የጤና ሁኔታ፣ የእድሜ እና ሌሎች ተጓዳኝ የህመም አይነቶች እንደ ስኳር፣ አጫሽነት፣ እንደ ግፊት እነኛ ደግሞ ተደምረው የአንድን ሰው የህመም ተጋላጭነት ደረጃ ይናገራሉ። ያ ማለት በሚቀጥለው 10 ዓመት ውስጥ አንድ ሰው ስትሮክ ወይም ደግሞ ሀርት አታክ ወይም ደግሞ እነኛ ሁሉ በጥቅሉ ተደምረው የመምጣታቸው እድል ወይም ፕሮባቢሊቲ መንግሊኛ አጠራል ከመቶ ሲሰላ 10% ነው፣ 5% ነው፣ 7% ነው ተብሎ የአንድ ሰው የህመም ተጋላጭነት ወይም ደግሞ ሪስክ ሲታወቅ ነው የአንድን ኮሌስትሮል መጠን ለዛ ሰው ብዙ ነው፣ ትንሽ ነው፣ ይታከም አይታከም ይባለው። ለምሳሌ ያህል እና ጥቅል የህመም ተጋላጭነት አንዱ የኮሌስትሮል መጠንን የሚወስን ነው፣ የከፍታም የዝቅታም ማለት ነው። ሌላው ደግሞ ቅድም እንዳልኩት አንድ የስኳር ህመምተኛ እድሜው ከአርባዎቹ በላይ ሲሆን ለእሱም ደግሞ ከዚህ በላይ ጎጂ አይደለም የሚባለው የኮሌስትሮል መጠን እንደዚሁ ቁጥሩ ለየት ይላል። በሌላም ደግሞ አንድ ጊዜ የስትሮክ ወይም ደግሞ የልብ በሚያጋጠማቸው ሰዎችም ደግሞ እንደዚሁ መጥፎ ኮሌስትሮላቸው ዝቅ እንዲል ስለሚፈለግ ለእነሱም ደግሞ ጤነኛ ነው የሚባል የኮሌስትሮል ሌቨል በጣም በዝቅተኛ ደረጃ የሚታይ ነው። ይሄ ወዴት ይወስደናል? ጥሩ ነው፣ አይጎዳም፣ ጤነኛ ነው፣ ወሰን ላይ ነው ያለው፣ የኮሌስትሮል መጠኑ ትክክል ነው ተብሎ የሚነሳ ቁጥር ለሁሉም ሰው የሚሰራ የለም ነው። አንዳንዱ ሰው እንደ እድሜው እንደ ጤናው የሚወሰን ነው የኮሌስትሮል መብዛትና ማነስ።
የበሽታ ተጋላጭነት በአንድ መንገድ በአንዱ በቁጥሩ ብቻ አይወሰንም። ይህ አማካይ አሃዝ ወይም የሚገለጸው መጠን አሳሳችነት ይኖረዋል። ከጠቅላላ ሁኔታ ጋር በሐኪሙ በቅርበት መታየት አለበት ነው ያሉን። ለአድማጮቻችን ጠቃሚ ምክር ይመስለኛል። በቁጥሮች ብቻ ተወስኖ ያንን ሰው ጤንነት መገደብ እንደማይቻል ከበርካታ ካነሷቸው ዝርዝሮች ጋር መዛመድ እንዳለበት ዶክተር ከበደ ምናልባትም በጥንቃቄ ረገድ የሚታዩትን ጉዳዮች ቀደም ብሎ ካነሷቸው ጋር በስፋት መመልከት ብንችል፣ አንድ ሰው ከኮሌስትሮል ጋር የተያያዘ ህመም ከመከሰቱ አስቀድሞ ሊያደርግ የሚችላቸው የጥንቃቄ እርምጃዎች ይኖሩ ይሆን ወይ? በጥንቃቄ ረገድ ሊታዩ የሚችሉ እነኚህ ጥሩና ጎጂ የኮሌስትሮል አይነቶች በሰውነት ውስጥ መሰረታዊ በሆነ ሁኔታ ውስጥ እንዲኖሩ የምንመገባቸውን የምግብ አይነቶች፣ የአመጋገብ ልማዳችንን ጨምሮ አንድ ሰው ነው በራሱ ህመሙ ከመከሰቱ በፊት የሚያደርጋቸው ጥንቃቄዎች ይኖሩ ይሆን? ክቡራትና ክቡራን አድማጮች፣ ቃለ ምልልሱ አላበቃም። ለቀደመውና ለሌሎች ቀሪ ጥያቄዎች ተከታታይ ቅንብሩ ሳምንት ይቀጥላል። ለአሁኑ ግን ፕሮፌሰር ከበደ ወሊን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። በመግቢያችን ወደ አስተዋወቅ ነው ሌላ ዝግጅት ነው የምንሻገረው። ዛሬ የዓለም የውሃ ቀን ነው። ከሰሞኑ የአሜሪካ ድምፅ ዘገባዎች አንዳንዶቹ በውሃ እጥረት ላይ እያተኮሩ እንደነበር አይዘነጋም ይላል መለስካቸው አመሀ በመንደርደሪያው። በተለይ በአዲስ አበባ አንዳንድ ክፍሎች የውሃ እጥረት መከሰቱን የመንግስት ባለስልጣናት ተናግረዋል። ይህ የውሃ እጥረት በከተማዋ ነዋሪዎች ላይ የሚያደርሰው ተጽዕኖ ምን ይመስላል? መለስካቸው በአንዳንድ የከተማይቱ አካባቢዎች ያገኛቸውን ነዋሪዎች አጠናቅሮ ተከታዩን ይዞ ቀርቧል።
እንደ አውሮፓውያን ዘመን አቆጣጠር ከ1993 ዓ.ም ጀምሮ በየዓመቱ መጋቢት 13 ቀን የዓለም የውሃ ቀን እንዲከበር የተባበሩት መንግስታት ድርጅት ወስኗል። በየዓመቱ ዕለቱ በተለያዩ ውሃን በሚመለከቱ ጉዳዮች ላይ በማተኮር በመላው ዓለም ይከበራል። በአንዳንድ ጥናቶች እንደተመለከተው ከሆነ የዓለም ሕዝብ በቂና ንጹህ ውሃ የማግኘት አቅሙ በየጊዜው እየተሻሻለ ነው። በሌላ በኩል ደግሞ በአየር ንብረት ለውጥና በተለያዩ የብክለት ምንጮች ሳቢያ የዓለም ንጹህ የውሃ ሀብት ለተለያዩ ጎጂ ተጽዕኖች እየተጋለጠ በመሆኑ ለሰው ዘር ሌላ ፈተና እየጋረጠ ነው። ዛሬም ቢሆን ከዓለም ሕዝብ 15 በመቶ የሚሆነው ለመጸዳዳት በቂ ውሃ ያለው አይደለም። ወደ አዲስ አበባ ስንመለስ በአዲስ አበባ ከተማ የውሃና ፍሳሽ ባለሥልጣን ሕዝብ ግንኙነት ኃላፊ ወይዘሮ ጸግነት ተስፋዬ በቅርቡ ይፋ እንዳደረጉት የድሬና የለገዳዴ ግድቦች በኤልኒኞ ምክንያት በቂ ውሃ ባለመያዛቸው የአዲስ አበባ ሕዝብ ሊያገኝ በሚችለው ንጹሕ የመጠጥ ውሃ መጠን ላይ ተጽዕኖ ማሳደር ጀምረዋል። ከየካቲት 24 ቀን 2008 ዓ.ም ጀምሮም በአንዳንድ የከተማዋ ክፍሎች ውሃ የሚደርሰው በፈረቃ ሆኗል። ውሃ በፈረቃ ከሚያገኙ የከተማዋ ክፍሎች አንዱ በተለምዶ ሽሮ ሜዳ እየተባለ የሚጠራው በእንጦጦ ተራራ እግር ላይ የሚገኘው ሰፈር ነው። ስለ ውሃ እጥረቱ ጥቂት ነዋሪዎችን አናግሬያለሁ። ብዙነች ታፈሰ የተባሉ ሴት የሽሮ ሜዳ ነዋሪ ናቸው። የሚከተለውን ጠይቄያቸዋለሁ።
ብዙ ዓመት ኖረዋል እዚህ?
ብዙ ጊዜ ነው፣ ወደ 40 ይሆነኛል።
እዚህ የውሃ ብዙ ችግር እንዳለ ሰማለሁ። እስቲ የት ነው ችግሩ? እስቲ ንገሩኝ።
እንግዲህ ውሃ መቼም ያው እንደ ህዝብ ነው። በሳምንት በአስር ቀንም ነው የሚመጣው።
ምን ታደርጋላችሁ? በዚህ ከዚህ እንዴት ነው ችግራችሁን የምትወጡት?
ያው በቃ ነው ተቀርቶ የሚቀመጠው።
እሺ፣
በቃ ቀርተ እናስቀምጣለን፣ ቆጥበን እንጠቀማለን።
እና ይሄንን ችግራችሁን እንደዚህ ለከተማው ሹሞች ትነግራችኋል? በአካባቢያችሁ ላሉ?
አይ እኛም እንነግራለን። እነሱ ቢነግሩም ያው ይከፍታሉ። በሳምንት በአስር ቀን ያው ቆጥበን እንጠቀማለን።
አሁን እዚህ አካባቢ ስሰማ አንድ መስመር አለች፣ ሁልጊዜ ይመጣል አሉ እዚያ በሙሉ ይሄ ሁሉ ሳይኖር እንዴት ነው እሱ?
አይ ውሸት ነው። በዛም በዚህም አንድ ላይ ነው የሚመጣው።
አንድ ላይ ነው?
አዎ አንድ ላይ ነው።
የቤቱ የውሃ እንደዚህ ያለ ችግር ሲኖር ችግሩ ደግሞ የሚጠናበት ይኖራል። አሁን ቤተሰባቸው ብዙ የሆኑ ወይም ደግሞ ሕጻናት ያሏቸው እነዚህ እንዴት ነው እንደው የሚንትነሚሉት?
እነሱ እንግዲህ ያው እንደ ቤት እንደ ቃቸው እንደሚያጠራቅሙበት ነዋ እንጂ ያው አጠራቅመን ነው ሁላችን የምንጠቀመው።
ይሄ ችግር ከመቼ ጀምሮ ነው እስቲ እንደው እየተባባሰው?
አይ እንግዲህ አሁን በቅርብ ጊዜ ነው፣ ብዙ ጊዜ አይደለም። ውሃ እጥረት አለ ይላሉ።
ሌላው ደግሞ
ፍስሐ እባላለሁ። በጣም የውሃ ችግር በጣም አለ።
መቼ ጀምሮ?
እዚህ በጉለሌ ክፍለ ከተማ ወረዳ 6 የሚባለው እስከ 20 ቀን ድረስ ውሃ አይገኝም። በፍጹም ውሃ አይገኝም። ልጆቻችን ጀሪካን ተሸክመው እስከ ሩቅ ድረስ እየተጉላሉ ነው።
በሸክም ይህን ያህል ተጉዞ 20 ቀን 10 ቀን 15 ቀን ሳምንት እንዴት መኖር ትችላላችሁ?
ምን መኖር አይደለም። አንታጠብ፣ ልብሳችን አይታጠብም። በጣም ችግር አለ። ይህን ወንድም እና በጀሪካን ተቀርቶ ለእግር መታጠቢያ እንኳን አይሆንም፣ ለምግብ ማብሰያ አይሆንም። እና በጣም ችግር አለ። በሀያ ቀን ቢመጣም እሱም ደግሞ ወደዚያ የተወሰነ ሰዓት ነች፣ ወደዚያ ይቋረጣል።
ቀኑ ሙሉም
አይመጣም። እና እንደዚህ አይነት ችግር አለብን።
እዚህ የከተማ አስተዳዳሪዎች አሉ፣ የክፍለ ከተማው አለ፣ የወረዳው አለ። ምን ይላሉ እነሱ ስለዚህ ጉዳይ?
እነሱም እኛ አናማን፣ ምክንያቱም መፍትሄ አይሰጡንማ። ለእነሱ ምን ብለን እናናግራቸዋለን? እና እነሱም ያው የችግሩ ተኳላሽ ናቸው።
ስሙ ማለ በርጌታ
አበ ጎርፌ ይባላል።
ወዴት ነው የእርሱ ሰፈር?
ላይ እንጦጦ ላይ።
ከዚህም ከፍ ይላል ማለት ነው?
ላይ ሁለት ታክሲ ገና ይቀረናል። ገናኛ
ወደ እንጦጦ ማርያም ማለት ነው?
እንጦጦ ማርያም ነው።
እና ዳገቱ ላይ ነው ያሉት?
ወደ ዳገት ላይ።
እንዴት ነው እናንተ ጋር ውሃ በስንት ጊዜ ይመጣል?
አይ እኛ ጋር እንደው እግዚአብሔር ብቻ ይጠብቆን ነው እንጂ ውሃ ጀሪካን ለምነን ለሊት ጅብ ጋር ተጋፍተን ነው የምንቀዳው። በጣም ይገርማል። ግን እንደው
በስንት ጊዜ ይመጣል?
አይ ማታም ጠዋትም ሌሊትም እንደው በ15 ቀንም በወርም አይመጣበት ጊዜ አለ። ውሃ በጣም ችግር አለ። ስለዚህ እንደው ቢያስቡበት ትንሽ መንግስታችን ቢያስብበት ጥሩ ነው።
ችግሩን እስቲ ንገሩኝ በዝርዝር። አሁን ለምሳሌ አራሶች አሉ፣ የወለዱ የታመሙ ብዙ ውሃ የሚያስፈልጋቸው ሰዎች ይኖራሉ። እንደዚህ ባለ ሁኔታ ያሉ ቤተሰቦች እንዴት እንደሚኖሩ ይነግሩኛል?
በጣም እሱማ እነዛማ ተለምኖ ምንም ብሎ ያው አራስ እንደው እንደ ችግራቸው ነው የሚኖሩት እንጂ ውሃ ከሌለ አራስ አትኖርም። ቅዘን አለ፣ ብዙ ውሃ ያስፈልጋታል። መታጠብ አለ፣ ሻወር ራሱ ያስፈልገናል። እንኳን አራስ ቀርቶ ጤነኛ ሰው ራሱ ውሃ ያስፈልገዋል። ስለዚህ በጣም ውሃ ቢታሰብበት ጥሩ ነው። ለወደፊቱም እንጃ ብቻ መንግስት ቢያስብበት እኔ ተመራጭ። ስለዚህ እኔ ሌላ የሚያሳዝነኝ ኤች አይ በሽተኞች በጊዜው መድኃኒት መጠቀሚያ ውሃ ካላገኘ ምን ዋጋ አለው? ባፈሩ መድኃኒት ወስዶ ምን ዋጋ አለው? ወይ ማዋጋም የለውም። በጣም ያሳዝናል። እኔ ግን እንጃ ብቻ ቢታሰብበት ነው። ግን ጥሩ መስሎ ይታየኛል። ነፍ ናቸው።
ሰው ብዙ ነው እዚያ ኗሪው።
በጣም ሰው ያገር ነው። ጧጣ ያው መኪና ራሱ የለም። ዝጋውን ጠብቀን መኪና ላይ ጠብቀን እንደዙ ዳገቱ ጉር ነው። መኪና ትራንስፖርቱ ቶ መቼም ያው በገንዘብ አንዱን ካንዱ ተደርጎ ነው መቼም ትራንስፖርት እንጂ ያሳዝናል። አንዳንዴ በጣም እንጃ ብቻ።
አዎ ለነገሩ በዚህ በድርቁ ምክንያትም ጭምር ነው የሚባል ነገር አለ።
ታንከር ቢመጣ ምን ችግር አለ? ቦት ያለ በታንከር ቢመጣለት ለዛ ለችግሩ እኮ መቅረፍ። ታንከር ቢቀመጥ ችግር የለም። ቦት ቢመላለስ ለዛ ችግር አካባቢ ጥሩ ነው። ዛሬም ነገም ቢመጣ ይህ ችግር ይቀርፋል እኮ። ቦት ያለ ምን ችግር አለብን? ሞልቷል። ዛኔ ቴክኖሎጂ በተረቀቀበት ጊዜ እንኳን ውሃ ቢቆፈርም ራሱ ውሃ ብዙ ነገር ይኖራል። ግን አለመታሰብ ነው ይሄ ሁሉ። ቢታሰብበት ጥሩ ነው።
ምረት ታደሰ።
ምረት አንተ ምልህ ያው ወጣ ስለሆንክ ነው። የት ነው ተሰሩ?
ማርያም
ማርያም ጠጦ ማርያም። ከዚህ ምን ያደርጋል? ወደ አንድ ኪሎ ሜትር ይሆናል።
አንድ ኪሎ ሜትር አይሆንም።
እዚህ የመጣው ለምንድን ነው? ከዚያ
እኔ ታች ለሆነ ጉዳይ ወርጄ አሁን ግን ውሃ ቀድቼ ነው መውጣት ነው።
ከዚህ ነው የምትቀዳው?
አዎ።
እዛ የለም ምንም
የሚጠጣው የለም እዛ።
በፊትም አልነበረም ወይ? አሁን
በፊት የሆነ እንትን ቧንቧ ነበረች።
እሺ።
ከጉድጓድ የምትወጣ ቧንቧ ማለት
የከተማ አገልግሎት የሚያዳርሰው ውሃ ቧንቧ የለም?
የለም። እሱ የለም።
ከመቼ ጀምሮ ነው የሌለው?
በጣም አረ እንጃ፣ ሰው እኮ ጀምሮ የለም። ማርያም
ምን ጊዜ ነው አንተ ከመጣው?
እኔ 96 ነው የወጣው።
እና በጣም ቆይተሃል። 11 ዓመት በላይ ሆኗል ማለት ነው። ይሄው ዓመት አልነበረም ማለት ነው።
እንደዚህ እንትን ውሃ በከተማው የለም።
እና የከመጥቶ የምትቀዳው ከዚህ ነው።
እና ሩቅ ቦታ ወደ ጫካ ውስጥ ገብተን ትንሽ የተፈጥሮ ውሃ ምንጭ ውሃ፣ ግን እሱ ደግሞ ወረፋ ነው እንጂ እዚህ ነው ለሚጠጣ ውሃ እዚህ ነው እየመጣ የምንወስደው።
ይሄ አሁን የቀዳው ስንት ብር ነው?
ሁለት
ስንት ሊትር ነው?
20 ሊትር።
እና ለመጠጥ ብቻ ነው የምትጠቀምበት?
ይሄን ለመጠጥ ነው።
ሌላ ለልብስ ማጠቢያ ለምን የመሳሰሉትን እንዴት ነው የምታደርገው?
እዛ እንቀዳለን።
ከየት
ማራ እንትን አለ ሮቶ አለ። ከዛ ከሮቶ ላይ በቦቲ መኪና እየመጣ ይገለበጣል። በቀን
መንግስት ነው ያመጣው?
መንግስት ያመጣል።
እሺ።
ግን ያ ከምን እንደሚመጣ ስለማይታወቅ ለመጠጥ ብዙ አይሆንም።
አትጠቀሙበትም?
አንጠቀሙበትም። ምክንያቱም አንደኛ አይጥምም፣ ሁለተኛ ያው ከምን እንደሚመጣም አይታወቅም።
ይህን አሁን 25 ሊትር ስንት ቀን ትጠቀምበታለህ?
4 ቀን 5 ቀን ለመጠጥ።
ምን ያህል ቤተሰብ አለ? አንተ?
3 ሚስት አለችኝ፣ አንድ ልጅ አለኝ። ከልጅ 3
ስንት ዓመቷ ነው ልጅ?
4 ዓመት ወንድ ነው።
እንዴት ነው አሁን ትምህርት ቤት ይሄዳል?
ገና አልገባ። ወደፊት
ሲወለድ አልተቸገርክም? እንደዚህ ከሆነ ውሃው ሚስት አራስ ትሆናለች። ገላውን መታጠብ አለበት፣ ገላውን መታጠብ አለባት። አንተም እንዴት ነው የምታደርገው እንደዚህ ባለ ሁኔታ?
በጣም እሱ ችግር ነው።
እና እንዴት ትወጣ?
ምክንያቱም አሁን እዛ አንድ ወረፋ ይዘህ ነው የምትቀዳውም። ስንት ቀን ሙሉ ስጠብቁ ለህ ወይ ደግሞ በቀድታ 5 ብር 6 ብር ከፍለህ ነው የምታስቀደው። የሚቀዱ አሉ።
ከየት?
ከዚያው የሚቀዱ አሉ፣ ወረፋ ይዘው ምናምን።
ቧንቧ አይደለም
የዚሁ የእንትኑ ነው።
ይሄ ቅድም ያልከኝ
ነው። ድሮ ግን የቧንቧ ነበረች፣ ትንሽዬ ከጉድጓድ ተቆፍራ የምትወጣ ነበረች በፊት ማለት። እሷ አሁን ደርቃለች።
በየአመቱ እየተቃለለ ነው የሚሄደው። የውሃው ችግር ነው እየባሰበት ነው።
አሁን መኪና መምጣቱ በጣም አሪፍ ነው። በራችን ላይ ቅርብ ነው የምናመጣበት። ምክንያቱም አሁን የቧንቧ እንደዚህ ተስቦ ለመምጣት እዛ ይከብዳል፣ ዳገቱ ይከብዳል። እና እንደዚህ የሆነ አማራጭ ያ የሚጠጣው ነው እንጂ የምንቸገረው በሌላ እንኳን ችግር የለም።
በጣም አመሰግናለሁ።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በዛሬው የዓለም የውሃ ቀን የዩናይትድ ስቴትስ መንግስት በዓለም አቀፍ ተራድኦ ፕሮግራሙ ዩኤስኤአይዲ አማካኝነት አርብቶ አደሮች በብዛት በሚኖሩባቸው አፋር፣ ሶማሌና ደቡብ የተለያዩ የኢትዮጵያ ክልሎች አዲሱን ብሔራዊ የውሃ ፕሮጀክት አስተዋውቋል። አዲሱ እቅድ የንጹህ ውሃ አቅርቦትን በማጎልበትና የንጽህናና የጤና አጠባበቅ አገልግሎቶችን በማጠናከር ለዚህ የሚውሉ ምርቶችና አገልግሎቶችን ደረጃ ከፍ በማድረግ የግልና የአካባቢ ጤና አጠባበቅ ጠባይን በማሻሻል እውቀትና ጠቃሚ መረጃዎች አሰባሰብ እንዲሁም አያያዝ አቅም ጭምር የሚያሳድግ እንዲሁም ለግብርና ስራ የሚውል የመስኖ ውሃ አቅርቦትን ማስፋፋት ያጠቃልላል። ፕሮጀው በአዲስ በአጭር ጊዜ እቅዱ በአሁኑ ወቅት የሀገሪቱን አንዳንድ አካባቢዎች ለመታው ድርቅ ምላሽ በመስጠትም ማህበረሰቦች ያላቸውን የውሃ ምንጭ በማጎልበት ዘለቄታ ያለውና መሰል ችግሮችን መቋቋም የሚያስችል አቅም እንዲገነቡ የታለመ መሆኑን ያመለከተው የዕለቱ ርዕሰ አንቀጽ በማከልም የተለያዩ የሀገሪቱ አካባቢዎችን እንደመታው ድርቅ ክፉኛ ወይም በተጠቁ ቀበሌዎች የማገገሚያ ፕሮግራሞችን ትኩረት በመስጠት የሚንቀሳቀስ መሆኑን አስታውቋል። የንጹህ አቅርቦት፣ የግልና የአካባቢ ንጽህና አጠባበቅን ማጠናከር፣ ህጻናትን አሳድጎ ለማስተማር፣ ማህበረሰቦችን ከድህነት አረንቋ ለማውጣትም ወሳኝ መሆኑን የጠቆሙት የፕሮግራሙ አስተባባሪ ክርስቲያን ሆልምስን ጠቅሞ የዕለቱ ርዕሰ አንቀጽ አጠቃሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ፈጸመ። በዚሁ እንሰናበታለን። ነገ ረቡዕ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ